የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምናመሻችሁ። የጋቢና ቪኦኤ ዝግጅታችንን ጀምረናል። ለዛሬ ምሽት ሳምንቱን ሙሉ ከተላለፉት መካከል ለምሽቱ ይሆናሉ ብለን የመረጥናቸውን ዝግጅቶች እናስደምጣችኋለን። ፕሮግራሙን በመምራት ጽዮን ግርማ አብሬያችሁ ቆያለሁ። አብራችሁን ቆዩ። የአማራ ክልል መንግስት ኮሚኒኬሽን ጉዳይ ጽህፈት ቤትና የክልሉ ፖሊስ ኮሚሽን በሀገሪቱ ወቅታዊ ጉዳዮች ዙሪያ ዛሬ የጋራ መግለጫ ሰጥተዋል። ጄኔራል አሳምነው ጽጌ በልዩ ሁኔታ ያስቀምጧቸው ናቸው የተባሉትን 218 የልዩ ኃይል ፖሊስ አባላትም በቁጥጥር ስር መዋላቸውን በመግለጫው አመልክተዋል። ለፌዴራል መንግስት ተላልፎ የተሰጠ ምንም አይነት ስልጣን የለም ሲሉም የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ተናግረዋል። አዲስ ሰልጥነው በወጡና በነባሩ ኃይል ፖሊስ መካከል የተፈጠረ ልዩነትም የለም። የአማራ ክልል ፖሊስ ኮሚሽን ኮሚሽነር ናቸው ይህንን ያሉት። መግለጫውን የተከታተለችው አስቴር ምስጋናው ተከታዩን አጠናቅራለች።
የአማራ ክልል ፖሊስ ኮሚሽን ኮሚሽነር አበረ አዳሙና የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አሰማሀኝ አስረስ በወቅታዊ ጉዳዮች ላይ በጋራ ጋዜጣዊ መግለጫ ሰጥተዋል። በመግለጫው ያነሷቸው ነጥቦች ደግሞ በቅርቡ በአማራ ክልል ተከስቶ በነበረው የመፈንቅለ መንግስት ሙከራ ጋር በተያያዘ የክልሉ መንግስት ስልጣኑን ለፌዴራል መንግስት አሳልፎ ሰጥቷል፣ በክልሉ ልዩ ኃይል ፖሊስ መካከል መከፋፈል ተፈጥሯል፣ ያለበቂ ማስረጃ ተጠርጣሪዎች እየተያዙ ነው ተብለው በሚወሩ አሉባልታዎች ላይ ግልጽ መረጃ ለመስጠት ነው ተብሏል። የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አሰማሀኝ አስረስ በቅርቡ በክልሉ ተከስቶ የነበረውን አለመረጋጋት ተከትሎ የክልሉ መንግስት ለፌዴራል መንግስት ስልጣኑን አሳልፎ ሰጥቷል የሚባለው ወሬ ከእውነት የራቀ ነው ብለዋል።
የክልሉን ጸጥታ መዋቅር ከፌዴራልም አጋዥ ሆነው የሚመጡ አካላትንም በአጠቃላይ የሚመራው የክልሉ መንግስት ነው፣ የሚያስተባብረው የክልሉ መንግስት ነው። በፌዴራል ስርዓቱ መሰረት የተሰጠውን የክልሉን ስልጣን አንድ ኢንችም ቢሆን አሳልፎ አልሰጠም፣ ወደፊትም አይሰጥም። ስለዚህ ምንም አይነት በዚህ ደረጃ ተላልፎ የተሰጠ ስልጣንም የለም።
በዚህ ጉዳይ ላይ የክልሉ ፖሊስ ኮሚሽን ኮሚሽነር አበረ አዳሙም ትኩረት ሰጥተው ተናግረዋል።
ይሄ የሚመራው በአማራ ክልል ፖሊስ ብቻ ነው። ከፌዴራል የመጣው የምርመራ ቡድን ወይም የፌዴራል አካላት የመጡት ከዛ ምናልባት በቴክኖሎጂ እንዲያግዙን እንጂ በዋናነት ጉዳዩን የምንመራው ምርመራውም የሚካሄደው በክልሉ ፖሊስ መሆኑን ግልጽ ላደርግላችሁ እወዳለሁ። የጸጥታ ስራ ዓለም አቀፋዊ ነው፣ መንደር አይደለም። ዩኒፎርም ዓለም አቀፋዊ ነው። በቅርጹ የአማራ ፖሊስ ልትለው ትችላለህ፣ የኦሮሚያ ፖሊስ ልትለው ትችላለህ፣ የደቡብ የትግራይ ፖሊስ ልትለው ትችላለህ። ስራው ግን አንድ ነው፣ ክልሉን አካባቢን ይጠብቃል፣ ከዛም ኢትዮጵያን ይጠብቃል። ስለዚህ ፌዴራልን መንግስት ወይም ኢትዮጵያንና አማራን ነጥሎ ሁለቱን በጠላትነት እንዲተያዩ የሚያደርግ የጸጥታ ስራ አደገኛ ነው። በእኛ በኩልም አንቀበለው። ነገም ተነገ ወዲያም ከፌዴራል ጋር እንሰራለን። ፌዴራልም የኛ ነው ብለን ነው ምና ለፌዴራል እኛ እገዛ እናደርጋለን። ፌዴራል ለእኛ እገዛ ያደርጋል። ሲስተሙ ይግባን። ፌዴራል ስቴት ነው ኢትዮጵያ ውስጥ ያለው ገቨርናንሱ። ይሄ ሊገባን ይገባል። ልክ ሁለት ሀገር እንደሆነ አድርጎ ከፌዴራል የሚመጣን ኃይል እንደ ጠላት ማየት አደገኛ ነው፣ ኢትዮጵያን የሚያፈርስ ነው።
ኮሚሽነር አበራ አያይዘው በክልሉ ልዩ ኃይል ፖሊስ በነባሩና በአዲሱ መካከል መከፋፈል ተፈጥሯል ለሚባለው ወሬም ማስተባበያ ሰጥተዋል።
የአማራ ልዩ ኃይልና አማራ አንድ ናቸው። አሁን የመጣ ልዩ ኃይል የቀደመ የነበረ ልዩ ኃይል የሚባል ነገር በእኛ ውስጥ የለም። ልዩ ኃይል ልዩ ኃይል ነው። ወጥ የሆነ አንድ የአማራ ፖሊስ አለ። የአማራ ፖሊስ ኃይል በስሩ የተለያዩ የስራ ክፍሎች አሉት። በቅርብም የሰለጠነው ልዩ ኃይል ቀደም ሲልም የሰለጠነው ልዩ ኃይል ነው። ይህ እኮ የቅደም ተከተል ጉዳይ እኮ ነው፣ የሲኒየሪቲ ጉዳይ እኮ ነው እንጂ እኮ ሁሉም ፖሊስ ነው። የተለየ ተልእኮ ያለው ፖሊስ የለም። የፖሊስ ተልእኮ የወንጀልን መከላከል ነው፣ የህዝብን ሰላምና ደህንነት መጠበቅ ነው። ስለዚህ አሁንም የምናደራጀው ልዩ ኃይላችን ከዚህ አንጻር ነው። አንድነቱ የተለያየ ነው። ልዩነት አለ። በነባሩና በአዲሱ የሚባል ነገር የለም፣ እንደሚወራው አይደለም።
ሰኔ 15 ቀን 2011 ዓ.ም በተካሄደው መፈንቅለ መንግስት ሙከራ የተሳተፉ 218 ተጠርጣሪዎችን በቁጥጥር ስር የመዋል ስራ የተሰራ
የአርሶ አደር ታጣቂዎች ያለምንም ደም መፋሰስ በብዛት ሰዎችን ይዘዋል። በዚህ መንገድ አርሶ አደር እየያዘ ያመጣቸው ሰዎች ቁጥር 141 ነው። የጸጥታ መዋቅሩ መረጃ ቢደርሰውም በዋናነት ግን በዚህ የተሳተፈው አርሶ አደሩ ነው፣ ሚሊሻው ነው። ክብር ይገባዋል የአማራ አርሶ አደር። ወደ 218 የሚሆኑ ለብቻ ጀነራል አሳምነው አስቀምጧቸው ከነበሩት የልዩ ኃይል አባሎቻችን ውስጥ ሁሉም ተይዘዋል። ከነዚህ ከተያዙት ውስጥ 113ቱ ቀላል የሚባል ጥርጣሬ ላይ ያለን ለይተን አስቀምጠናል። በቅርብ ጊዜ ውስጥ የነዚህ ጉዳይ ውሳኔ ያገኛል። ታቃላችሁ የማጣራት ስራ በተለይ እንደዚህ አይነት ወቅት ከባድ ስለሆነ አሁንም ይሄ ማጣራት ቀጥሏል። አብዛኛው ሰው ይሄ ተያዘው በለቱ ነው ብለው አብዛኛውም ደግሞ በራሱ ነው እጁን ይሰጥ። ይሄ ኃይል ፈቃደኛ ሆኖ እጁን ባይሰጥ ይሄ ኃይል ሙሉ በሙሉ ተሳታፊ ቢሆን ኖሮ አይሆንም። ስለዚህ ያያያዙ ሂደት ህጋዊ ነው። በቂ ጥርጣሬ ያለባቸው ናቸው የተያዙት። እንደ ትናንት ነው ጨለማ ቤት የለም። እንደ ትናንት ነው ብቻን መታሰር የለም። ወንድሞቻችን ናቸው። ሳስተው ሊሆን ይችላል ተሳስተዋል።
በየደረጃው ባሉ የክልሉ አመራሮች መካከል መከፋፈል ተፈጥሯል ተብሎ ለሚወራው ወሬም የክልሉ የመንግስት ኮሙኒኬሽን ጉዳዮች ጽፈት ቤት ኃላፊ አቶ አሰማሃኝ የሚከተለውን ነው ያሉት።
እንደሚባለውና አንዳንድ የሐሰተኛ ወሬዎች እንደሚነዙት ግለም በአመራሩ መካከል በአሁኑ ሰዓት ከላይ እስከታች የአመራር መናበብ አለ። ቼን ኦፍ ኮማንዱን ጠብቆ ነው እየተሰራ ያለው። ባላማ ምንም ልዩነት የለም። አመራሩ የበለጠ ቁጭት ውስጥ ነው።
በመጨረሻም አቶ አሰማሃኝ እንደተናገሩት በጥቃቱ የተጓደሉ የመንግስት የስራ ኃላፊዎችን ለማሟላት እየተሰራ ሲሆን የሚሟሉት የመንግስት የስራ ኃላፊዎች ዝርዝርም በቅርቡ ለህዝብ ይፋ እንደሚሆን አስታውቀዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባዋ እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። ለሙዚቀኝነት ብዙም ክብር ከማይሰጥ ማህበረሰብ መውጣቷን የምትናገ ዋንድርሊያ አባላ በቅርቡ በአኝዋክ የተጫወተቻቸው ሙዚቃዎች መልካም ምላሽ እያስገኙላት ነው። ሙዚቃን ከተለመዱ ጉዳዮች ይልቅ የማህበረሰብ ህጸጾችን ለመንቀስ እንደምትጠቀምበትም ትገልጻለች። የእሷና መሰል ወጣቶች የሙዚቃ ዓለም ጥረቶችም ፈተና የሞላበት እንደሆነ ታነሳለች። ጋምቤላ የተወለደችውና በአሁኑ ሰዓት የአምቦ ዩኒቨርሲቲ ተማሪ የሆነችው ዋንድርሊያ ከሀብታሙ ስዩም ጋር ባደረገችው ቆይታ ተጨማሪ ጉዳዮችንም አንስታለች። ቆይታቸው የሚጀምረው ማህበረሰቧ የሚያወግዘውን የሙዚቀኝነት የስራ ዘርፍ ለምን እንደመረጠች በምታብራራበት ነው።
እኔ ጋር ለሰዎች ማስተላለፍ የምፈልገው ምልክት ያለኝና የሆነ ነገር ማስተላለፍ እንዳለኝ ይሰማኛል። ብዙ ጊዜ እንዲስተካከል የምፈልጋቸው ነገሮች ቢኖሩ ቤት ለቤት እየሄድኩኝ በር አንኳኩቼ መናገር አልችልም ብዬ ነው የማስበው። ትንሽ ይከብዳል እና በዘፈን በኩል አንተን የሚሰማክ ስሜትና ማስተላለፍ የምትፈልገው ምልክት በዘፈን በኩል ለማስተላለፍ ትንሽ ይቀላል ብዬ ነው የማስበው እና ለዛ ነው የገባው።
አንቺ የማህበረሰብን የሚመክሩ የማህበረሰብ ችግሮችን የሚያነሳሱ ሙዚቃዎችን ነው እስካሁን ድረስ እየተጫወትሽ ያለሽው። ለምን እነዚህ ነገሮች ማስቀደም ፈለግሽ ከሌሎች ጉዳዮች ይልቅ?
ሰው ልጅ ያደግኩበት አካባቢ ነው ይህ ሁሉ እንዳስተላለፍ ያስገደረኝ። እኔ እየሄድኩበት ያለው መንገድ ለእኔ እየጠቀመኝ ሆነ ስለታየኝ ነው። እነሱ ደግሞ እየጠቀማቸው አይደለም። ለምሳሌ አሁን ያለ እድሜ ጋብቻ የሚለው ላይ እንውሰደው። በእኔ አካባቢ አሁን ብዙ ሰዎች ያለ እድሜያቸው ነው የሚያገቡት፣ ልጅ የሚወልዱት፣ ራሳቸውን ሳይችሉ ትምህርት ቤት ሳይገቡ እና ሸክም ትሆናለህ ለቤተሰብ ማለት ነው። ስለ ፍቅር ምናምን ያ ሁሉ ነገር ይመጣል። እኔ ሁሉም ነገር ጊዜ ያለው ብዬ ነው የማስበው በብዛት ማለት ነው። ከሌሎቹ ራሳት መሳሰል ስትቀር ትንሽ ከበድ ይላል። በሌላ መንገድ ልትታይ ሁላ ይችላል እና ያ ሁሉ ነገር አልፌ ቢያንስ እንኳን ትንሽ የተሻለ መስመር ላይ ነኝ ያለሁት ብዬ ነው የማስበው። ብዙ ሰውን ትክክለኛ መንገድ እንዲከተል ቢመርጥ ጥሩ ነው ብዬ አስተላልፈው በእንደዚህ አይነት መንገድ
በቅርብ ጊዜ ከወጡት ሙዚቃዎች መካከል ቤቶ ነው አይደል?
ቤቶ ነው።
ይዘቱን ንገሪን። ስለምንድን ነው ዘፈኑ? በአኝዋክኛ ነው የተዘፈነው አይደል?
እሱ በአኝዋክኛ ነው የተዘፈነው። ያው ቤቶ ፎከስ የሚያደርገው ስለ ፍቅር ነው። ብዙ ሰዎች አበድኩ፣ ምን ሞትኩኝ፣ ለማህበሬ ነው በብዛት እንደዛ ይዘፈናል። ግን ስለ ፍቅር ሆኖ አስታራቂ የሆነ ዘፈን ነው። በተለይ ያድጌበት ተወልጄበት ያደግኩበት ቦታ ኢዝ ላይክ ብዙ የሚያማምሩ ወጣት ሴቶች ታያለ እና እነዛ የሚያማምሩ ወጣት ሴቶች ስታያቸው
ያ ውበታቸውን ይዞ አይዘልቁም። የሆነ ነገር በቃ ቾኩሎ ወይ አቋራጭ መንገድ ተጠቅሞ ለብሽም ሆነ ለሆነ ነገር ብቻ ቆንጆ ነን ብሎ በማሰብ ራሳቸውን በማይሆን ወይም ትላልቅ ሰዎች ጋር ለብር ብለው እየሄዱ ራሳቸውን ለማይሆን ነገር ያጋልጣሉ። እና ብዙ ጊዜ ዲያሪ ጽፍ ነበር። በዙሪያ የተከሰተ ያለው ነገር ሰውን ወደ ትክክለኛ መንገድ እንዲመለስ ትንሽ ለመምከር የሞከርኩበት ዘፈን ነው እና ኒሮፓ ታክዶ ነው የሚለው እና በእርግጥ ሰው አንድ ሰው ቆንጆ ቢሆንም በመልኩን አምኖ ለገንዘብ ብለው አቋራጭ መንገድ መጠቀም እንደሌለበት ነው የምመክረው እዛ ላይ። ሁለተኛ ደግሞ ፍቅርን በገንዘብ አይገዛም እና አንድን ሰው ለፍቅር ለገንዘብ ብለን ፍቅርን እየተጠቀም አስመስለን ያን ስካፍ ውስጥ መግባት እንደሌለብን ነው ለመምከር የሞከርኩት እና ትንሽ በአካባቢ ብዙ ሰው ወዶታል። በመማርበት ትምህርት ቤትም ሳስተማቸው ምናምን ስለምን እንደሚያወራ ትነግራቸው በጣም ነው የሚወዱት ብዬ አስባለሁ።
ተወልደሽ አደግሽው ጋምቤላ ነው አይደል?
አዎ ጋምቤላ ነው።
ባደግሽበት ቦታ እንዳንቺው የሙዚቃ ፍቅር ያላቸው የሙዚቃ ተሰጥኦ ያላቸው ወጣቶች አሉና እስካሁን ድረስ ወደ መድረክ እንዳይመጡ የሚፈልጉት ላይ እንዳይደርሱ ያደረጋቸው ችግር ምንድነው?
ብዙ ችግሮች አሉ። ስለ ጋምቤላ ዘፋኞች ማውራታችን ካልቀረ በጣም ጎበዝ ናቸው። እኔ ይቻለሁ ከኔ ጋር ሲሰሩ የነበረውም በጣም ብዙ አሉ። እና ያለው ችግር ያው ጋምቤላው በብዛት ከዩት በስተቀር ሌሎቹ ዘፈን እንደ መጥፎ ነገር ነው የሚወስዱት። ምክንያቱም አዌርነሱን ያው አልተሰጠም በብዛት እና ትላልቅ ሰዎችም ዘፈን እንደ የሆነ እንደ አጢያት ነገር የሚቆጠርበት እንትን አለ። በእኛ በሰፊው ዘፋኝ ከሆንክ እንደ ዱርዬም ልትቆጠርም ትችላለን። እና ሁለተኛ ደግሞ በምንም ታምር ስፖርት አትደረግም በብዛት እንዲሁ ሰፖርት እናደርግሻለን እያሉ በሌላ መንገድ የሚመጡ አሉ። ለምሳሌ እኔ አሁን ሴት ነኝ። ባሳለፍኳቸው ኤክስፒሪንሶች ለምሳሌ አሁን ብዙ እንሰራለን ሁላ ቃል ገብቶ አብረን ሰርተን መሀል ላይ ስንገናኝ ላይክ አንተን ሊጠቀሙ የሚፈልጉም አንዳንድ እንትኖች አሉ። እሱን ነገር ደግሞ አርት ውስጥ ያለ ነገር ነው እና በእርግጥ ታለንትድ ብትሆንም ራስን ወይም ሊናክ መሸጥ እንደሌለቅ ልክ ነው ማስበሆንም በእኔ መንገድ አሁን እንደዛ ነው ማስበው።
በጣም አመሰግናለሁ ዋንሪያ። ከመለያየታችን በፊት አኛዋክኛ በዚሁ መማር መጀመር ይኖርብኛል ብዬ አስባለሁ። ስንብት
ትክክል
አሁን እንዴት አድርገሽ ነው የምትሰናበጁ? መልካም ጊዜ መልካም ቆይታ ለማለት
ቤሩ ነበያ ግጥክቻ መዋጣ
ቤሩ ነበያ
መልካም ጊዜ ቤሩ ነበያ።
በጣም አመሰግናለሁ። ለአሁኑ ይቅናሽ፣ መንገድሽ ሁሉ ይሳካልሽ። በሌሎች አዳዲስ ስራዎች እንገናኛለን። መልካም ጊዜ።
አመሰግናለሁ።
አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችን ነው። ወደ ተከታዩ ዘገባችን እንለፍ። ተከታዩ ዘገባ ከአሜሪካ ወደ ባህር ዳር ነው የሚወስድን። በአማራ ክልል የተከሰተውን ውጥረት ለማረጋጋት መንግስት የህግ የበላይነት ማስከበር የመጀመሪያ ተግባሩ ሲሆን፣ ይህንን ሲያደርግ ደግሞ የነፍስ ወከፍ የጦር መሳሪያ አጠቃቀም ላይ ጠንከር ያለ የትጥቅ ፖሊሲና የህግ ማዕቀፍ አውጥቶ ተግባራዊ ሊያደርግ ይገባል ሲሉ አንዳንድ ምሁራን ገልጸዋል። አስቴር ምስጋናው በተከታዩ ዘገባ ትዳስሰዋለች።
አቶ ቸቹ አለባቸው በቀድሞ ብአዴን ነባር ታጋይ ናቸው። በአሁኑ ወቅት ደግሞ በሲቪል ሰርቪስ ዩኒቨርሲቲ የሶስተኛ ዲግሪ ተማሪ ሲሆኑ በተለይ ካለፈው 2 ዓመት ወዲህ በማህበራዊ ሚዲያ በአማራ ክልል ፖለቲካ ላይ ሰፊ ትንታኔዎችን ይሰጣሉ። በቅርቡም ዳገት ያበረታው የአማራው ፍኖት የሚል 700 ገጽ ያለው መጽሐፍ አሳትመዋል። ከሰሞኑ በአማራ ክልል ተከስቶ የነበረውን የፖለቲካ መመለስ ይኖርበታል ይላሉ አቶ ቸቹ። የአጭር ጊዜ እቅድ ብለው ካነሷቸው ነጥቦች ውስጥ ዋነኞቹ ደግሞ የህግ የበላይነትን ማስከበርና የነፍስ ወከፍ የጦር መሳሪያ አጠቃቀም ፖሊሲን በማውጣት ተግባራዊ ማድረግ የሚሉ ናቸው።
የመጀመሪያው መፍትሄ ይሆናል ብዬ የማስበው የህግ የበላይነትን ማረጋገጥ ነው። መንግስታዊ ስልጣኑን ተጠቅሞ በሁሉም አካባቢዎች ሁሉም ጉዳዮች በህግ የበላይነት ስር መውደቃቸው ማረጋገጥ አለበት። ለዚህ ያበቃን አንዱ መሰረታዊ ጉዳይ ሰዎች በህግና በስነ ስርዓት ከመናገር እየወጡ በመሰላቸው የመናገር የጥላቻ ንግግሮች፣ በአጠቃላይ ህግና ስርዓትን ከማክበር ይልቅ በራስ መንገድ የመሄድ ጉዳይ በእነዚህ አንድ 2 ዓመታት እየተጠናከረ ነው። ትንንሽ የሚመስሉ ግን አደገኛ መርዞችን ጉዳዮችን በይሉንታ ማለፍ ነው። አንዱ ከህግ የበላይነት ጋር ተያይዞ የሚታየው ጥብቅ የሆነ ግልጽነት የተሞላበት የትጥቅ ፖሊሲና የህግ ማዕቀፍ እንዲኖር ማድረግ አለበት። መንግስት መፈቀዱ ላይ ብዙ ችግር ላይኖር ይችላል፣ ግን ለማን ነው የተፈቀደው? ተፈቅዶለት በእጁ ያስገባው ሰው መሳሪያው እንዴት እንደሚጠቀመው መሳሪያ ከሱ ተነጥቆ ወደ መንግስት እንደሚመገባ ግልጽ ነው ወይ? ስለዚህ የትጥቅ ጉዳይ ማህበራዊ ሚዲያ ላይ ጽፌዋለሁ፣ የወቅቱ አንገብጋቢ ጉዳይ ነው። ግልጽ የሆነ ህዝቡ ያወቀው ህዝቡ የተረዳው የትጥቅ ፖሊሲ ሊኖረን ይገባል። የመሳሪያ አጠቃቀም ፖሊሲ ማለት ነው። ይሄ የመንግስት መሳሪያ ሊሆን ይችላል፣ የግለሰቦች ሊሆን ይችላል። ቁጥጥር መደረግ አለበት። ተደራጅቶ ለሰላም መዋል መቻል አለበት። ከዚህ አኳያ መንግስት እንዲህ አካላትን ሰብስቦ የማደራጀት የማሰልጠን ህጋዊ ማዕቀፎችን የማሳወቅ ኃላፊነትም የመንግስትና የጸጥታ አካላት ይመስለኛል። እና ህግ ማስከበር እንዲህ አይነት ጉዳዮችን ሁላ መልክ ከማሰስ ጋር መያያዝ አለበት። ከዚህ ተነጥሎ የሚከበር ህግ
የረዥም ጊዜ እቅድ ብለው ካነሷቸው የመፍትሄ አቅጣጫዎች ደግሞ የወጣቱን የስራ አጥነት ችግር መፍታት ነው ይላሉ።
በወታደር ሰላም ብናስከብር፣ የህዝቡ አንዳንድ ጥያቄዎች ብንመልስ፣ ዝሮ ዝሮ ልማቱ ካልቀጠለ ዋጋ የለውም። በተለይም የወጣቶች የስራ እድል ጉዳይ መፍትሄ ካላገኘ ስራ የሌለው ወጣት ይህንን እንደ አንድ ስራ ወስዶ ሲያራግቡ ሊሆን ይችላል። ስለሆነም ህግ ማስከበር የትጥቅ ፖሊሲያችን ጉዳይ እንዳለ ሆኖ የህዝብን ጥያቄዎች መመለስ፣ እርግጥ አንዱ የልማት ጥያቄ ነው የህዝብ ጥያቄ፣ በተለይም ለስራ እድል ፈጠራ ወጣቶች ስራ አግኝተው ዳቦ በልተው ስራ ላይ የሚውሉበትን መንገድ መንግስት በተቻለው መጠን ብቻውን የሚዘልቀው ነገር አይደለም። ማህበረሰቡ፣ ባለሀብቶች በዚህ መልኩ እንዲሰማሩ የመጨረሻው አማራጭና ትልቁም ይሄ ይመስለኛል።
አቶ ጌታቸው ወንድም የህግ አማካሪና ጠበቃ ናቸው። አሁን በአማራ ክልል ያለውን ነባራዊ ሁኔታ መልክ ለመቀየር ዋነኛው መፍትሄ መንግስት ለህግ የበላይነት ትኩረት ሊሰጠው ይገባል ባይ ናቸው።
መንግስት ከምንጊዜውም በላይ በጣም ረጅምና ተከታታይነት ያለው ስራ መስራት አለበት። ይህም ምንድን ነው? የህግ የበላይነት መከበር አለበት። አሁን በጥርጣሬ የተያዙ አሉ። እነሱን በተገቢው ጊዜ ለፍርድ አቅርቦ የህግ ውሳኔ እንዲያገኙ ማድረግ አለበት። ወጣቱንና ሌሎችን የህብረተሰብ ክፍሎችንም በየቦታው ውይይት ማድረግ ቢቻልና መነጋገር ቢቻል፣ ያው ሁሉም ጉዳቱ መነሻውም መድረሻውም መጨረሻውም የራሳችን የህብረተሰብ ጉዳት ስለሆነ ሰከን ባለመልኩ ተነጋግረን ማለፍ ካልቻልን ወደ አስቸጋሪ ሁኔታ ውስጥ ምንገባ ይመስለኛል። ከፌዴራል መንግስቱ ጋርም በመነጋገር ሁኔታው የመጨረሻ እንትኑ እስኪያደርግና ወደ ነበረበት ሁኔታ መመለስ እስኪቻል ድረስ መንግስት ከምንጊዜውም በላይ ትኩረት ሰጥቶ በዚህ በጸጥታው ጉዳይ ቢሰራ ጥሩ ነው ላሉ።
በመጨረሻ ማቶቹ ለአማራ ወጣቶችና ህዝብ ያስተላለፉት መልእክት አንድነቱን ማጠናከር እንዳለበት ነው የተናገሩት።
ይህንን ድክመታችንን ይህንን ችግራችን ደግሞ ሌሎቹ እንደሚዝናኑበት እንደ በጎ አጋጣሚ እንደሚወስዱት አውቆ የአማራ ህዝብና የአማራ ወጣት ራሱን ማደራጀት ራሱን በህግ ጥላ ስር አድርጎ የክልሉን ሰላም ልማትና ዲሞክራሲ መጠበቅ ይኖርበታል። ከዛ ውጭ እዚህም እዛም ነገር ሲነሳ በሌሎቹ ላይ መቀሰር መፍትሄ አላመጣም። እስካሁንም ድረስ የለም እያልኩ አይደለም፣ ችግር አለ። ግን ዋነኛው ውስጣችን ላይ መመቻል አለበት። እንዲያ ለማድረግ ደግሞ አንድነት በጣም አስፈላጊ ነው። በተለይ ወጣቶቻችን አንድነት ከመቼውም ጊዜ በላይ መጠናከር አለበት።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባዋ እናመሰግናለን። ተከታዩ ዘገባችን ደግሞ ወደ ደቡብ ወሎ ዞን ነው የሚወስድን። በደቡብ ወሎ ዞን አንበጣ ተከስቷል ይለናል ዘጋቢያችን መስፍን አራጌ። በደቡብ ወሎ ዞን ግብርና መምሪያ የሰብል ልማት ቡድን መሪ አቶ ሰይድ ይመር ከአንድ ሳምንት በፊት በዞኑ ተከስቷል ስላሉት የአንበጣ ሁኔታ ከሚያብራሩበት ዘገባው ይጀምራል።
የአንበጣ መንጋው የመጨረሻ ደረጃ ላይ ወይም ግሪጋሬስ የሚባለው የደረሰ ነው። አንበጣው በጋራ የሚሄድ ማለት ነው። ያው በባቲ ብሎ በቃሉ እና ሌሎችንም የምስራት ስምንት ወረዳዎች ያካቶ እንቅስቃሴ አድርጓል። በ33 ቀበሌዎች ላይ አርፏል። ያረፈበት መሬትም እንደዚህ ወደ 6705 ሄክታር ነው። አንበጣው በአብዛኛው እየተንቀሳቀሰ ያለ ስለሆነ ትንሽ አርሶ አደሩ የአካባቢውም ባለሙያዎችና አመራሮች የመደናገጥ ፈጥሮ ነበረ። ግን ከዞንም ከዛም ባደረግነው የተወሰነ እንቅስቃሴ ብዙም ጉዳት ሳያደርስ እየተንቀሳቀሰ ነው ያለው። ያረፈበትን ቦታ ያደረበትን ቦታ የመለየት ስራ እየተሰራ ነው። እስካሁን በተደጋጋሚ ያደረባቸው ሁለት ቦታዎች ተለይተዋል። አምባሰል 05 ቀበሌ እና ቃሉ አካባቢ ጨለንቃ የሚባል አካባቢ ዞሮ ዞሮ ዛቢያድርም አሁን እየተንቀሳቀሰ ነው ያለው። እስካሁን የተሰሩ ስራዎች አንደኛው ከዞን እስከ ወረዳ ባለሙያ ተንቀሳቅሷል። ቦታውን አሰስ የማድረግ የአሰሳ ስራ ተሰርቷል። ሁለተኛው ለህብረተሰቡ የግንዛቤ መፍጠር ነው። አሁን መጀመሪያ ሲመጣ ህብረተሰቡ ተደናግጦ ነበር። በኋላ ግን ዝም ብሎ ሳይበላ ሲሄድ ይህ አይበላም ብሎ የመተው ነገር አለ። ግን ቀጣይ ትውልዱ ስለሆነ አደጋ የሚፈጥረው ከብት እረኛ ሳይቀር መጠበቅ ምንድን ነው የሚያደርገው? ሜት የሚባል ነገር አለ። አሁን ወንድና ሴቶች ከላይ ሆነው እንቁላል ለመጣል ሬዲ ነው ወይ፣ መሬቱን ይሰረስራሉ ወይ የሚለውን ነገር የት ነው ያረፍት የሚለውን የመለየት ስራ እንዲሰራ እያደረግ ነው።
በኦሮሞ ብሔረሰብ አስተዳደር ዞን ከሰኔ 15 ጀምሮ በ84 ቀበሌዎች ላይ የአንበጣ መንጋ መታየቱን የጠቆሙት ደግሞ በዞኑ ግብርና መምሪያ የሰብል ልማትና ጥበቃ ባለሙያ አቶ አራርሳ ወርቅነህ ናቸው። የአንበጣውን ቁጥር ለመቀነስና እንዳይራባ ለማድረግ የተለያዩ ስራዎች እየተሰሩ እንደሆነ ተናግረዋል።
የተለያየ ባህላዊ ዘዴዎች እንዲጠቀሙ ነው አርሶ አደሩ እየመከር ነው ያለው። ወደ ተግባርም እየገባን ያለ ነው። በመጨረሻ ባለን መልቻ መሳሪያዎች ሁሉ አመቺ በሆነ ቦታዎች ለሁሉ ፖፑሌሽኑ ሚኒማይዝ ለማድረግ ነው። የጸረ ተባይ ኬሚካል አቅርቦቱን፣ የመልቻ መሳሪያ ጥገናና አቅርቦቱን መሰል ስራዎችን እያከናወን ነው ያለ ነው።
ከሶስት አመታት በፊት በዞኑ ሁለት ቀበሌዎች ላይ የአንበጣ መንጋ እንቁላሉን ጥሎ ዝርያውን ቢተካም በተደረገው ርብርብ ጉዳት ሳያደርስ መከላከል መቻሉን ያስታውሳሉ።
የዛን ጊዜ በተባይ መከላከል ግብራል እየተመራ እና እንደተፈለፈለው ሰብል ሳይገባና ሰብል መመገብ ሳይደር ነው በጥሩ ርብርብ ባለበት ቦታ ላይ ያስቀረ ነው።
በተመሳሳይ ሁኔታ በሰሜን ሸዋ ዞን በዘጠኝ ወረዳዎች ውስጥ የአንበጣ መንጋ መከሰቱን ያመለከቱኝ ደግሞ የዞኑ ሰብል ልማት ቡድን መሪ አቶ አበበ ጌታቸው ናቸው። በአሳግርቶ ወረዳ አንበጣው መጠነኛ ጉዳት ማድረሱን የሚናገሩት ቡድን መሪው 0.25 ሄክታር መሬት ላይ የበቀለ በርበሬ ሙሉ በሙሉ ሲጠፋ 0.75 ሄክታር ማሽላ 25% ጉዳት ደርሶበታል። በአሁኑ ሰዓት የአንበጣ መንጋው ስርጭት በባህላዊ መንገድና በተፈጥሯዊ ምክንያት እየቀነሰ ነው።
ማለዳ ላይ ተባዩ ወይም አንበጣው ባረፈበት ቦታ ላይ የመጨፍጨፍ ስራ እንዲሰራ ተደርጓል። በሁለተኛ ደረጃ ጅራፍ በማጮ ሰብል ውስጥ እንዳይገባ የማባረር ስራ እየተሰራ ተሰርቷል። በማሳ ውስጥ ቆርቆሮ በማስጮ እንዲሁ የማባረር ስራ የተሰራበት ሁኔታ ነው ያለው። በሌላ በኩል ከተባዩ ባህሪ አንጻር ጭስ በማጨስ ያንን አካባቢ እንዲሸሽ የተደረገበት ሁኔታ ነው ያለው። አሁን ባለው ሁኔታ ደግሞ ተባዩ ዝናብ ካለመውደዱ ጋር ተያይዞ አብዛኞቹ ወረዳዎቻችን ላይ ዝናብ እየዘነበ ያለበት ሁኔታ ነው ያለው። ከዚህ ጋር ተያይዞ ዝናቡ ለመጥፋቱ ደግሞ ትልቅ አስተዋጽኦ አለ።
የአንበጣ መንጋው እንዴት ከየመን ወደ ኢትዮጵያ ተሻገረ? በግብርና ሚኒስቴር የእጽዋት ጥበቃ ዳይሬክቶሬት ዳይሬክተር አቶ ዘብዴዎስ ሰላተው፣
አንበጣ ብዙውን ጊዜ የአየር ጸባይ ምቹነትን ተከትሎ ስለሆነ በተለይ በነፋስ አማካኝነት ታግዞ የሚመገበው እጽዋት ያለበት አካባቢ ዝናብን ተከትሎ ስለሆነ የሚመጣው ያ ይመስለኛል ከየመን ወደ እኛ በሶማሌ ላንድ በኩል አድርጎ እንዲሻገር ያደረገው።
በተለይ ተገቢው ክትትል ካልተደረገ ጉዳቱ እየከፋ እንደሚሆን አሳስበዋል።
ካመለጡን ስጋቱ ትልቅ ነው። ምክንያቱም አሁን ወደ ሰብል ዘር ወቅት እየገባን ነው። አብዛኛው አካባቢ ላይ የተዘራ ሰብል በቅሏል። ስለዚህ አሁን የልማት ወቅት ላይ ስለሆንን ተፈልፍሎ የሚወጣው የአንበጣ ኩብኩባ እስከ አምስተኛ እድገት ደረጃ ድረስ ያለው ከፍተኛ ደረጃ ተመጋቢ ስለሆነ ሊያጠፋብን ስለሚችል በተለይ እንቁላል የተጣለበት ቦታና ተፈልፍሎ የሚወጡ ኩብኩባዎችን ማጣት የለብንም። ፈልገንም አግኝተን ቶሎ መከላከል አለብን የሚለውን ያው ይህን የሚያስተባብሩ ባለሙያዎች ወጥተዋል።
ለዚሁ ተግባር የሚያስፈልጉ የጸረ ተባይን ኬሚካልና መርጫ መሳሪያዎች በተገቢ ሁኔታ እንዲዳረሱ እንደሚደረግ አረጋግጠዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። በምዕራባዊው ዓለም ታዳጊዎች እየተዝናኑ ሩቅ እንዲያልሙ ለማስተማሪያነት ከሚውሉ የኪን ዘርፎች አንዱ የድንቃይ ምስሎች መድብል ወይም ኮሚክ ቡክስ ነው። በእነዚህ መጽሐፍት ውስጥ የሚሳሉ ልዕል ሰብ ወይም ሱፐር ሂውማን ገጸ ባህሪያት አዋቂዎችን ሳይቀር ይማርካሉ። መሰል መጽሐፍትን ለኢትዮጵያውያን በማዘጋጀት ላይ ያለን ወጣት ሀብታሙ ስዩም ከአትላንታ አነጋግሯል።
ስራ ደበበ እባላለሁ። እዚህ የመጣሁት ኮሚክ ቡክ አዲስ ፈጠራ ስራችንን ለማሳየት ነው። ኮሚክ ቡክ ማለት የልጆች የልቦለድ ትረካ እንደ ባትማን፣ ሱፐርማን፣ ስፓይደርማን መጀመሪያ ሲጀመሩ በመጽሐፍ ኮሚክ ቡክ የሚባሉ መጽሐፎች ስዕላዊ ልቦለድ ትረካ ተጽፈው ከዛ ነው ወደ ሙቪ የሚቀየሩት እና ልክ እንደነሱ እኛም በራሳችን አይነት የኢትዮጵያ ጀግና የኢትዮጵያን ሂስትሪ እና ሚቶሎጂ የሚጠቀም የእኛን ቫሊዩ የሚያሳይ አዲስ ፈጠራ ጀንበር በሚባል ካራክተር ጀንበረናል። የምናየው ጀንበር አሁን ጀንበር ስሙ ቢሆንም የእውነት የምንከታተለው የአማኑኤል ጥላሁን የሚባል ልጅን ትራንስፎርሜሽን ነው ወደ ጀንበር። አማኑኤል ተማሪ ነው። ጀስት ግራጁዌት አድርጎ አዲስ አበባ ዩኒቨርሲቲ ተመርቆ ስራ ለማግኘት እየጣረ ያለ የሆነ ነገር ያገኛል እና ህይወቱን ይቀይረዋል። ኃይሎች ይሰጠዋል። ከተፈጥሮ የተለየ ኃይሎች ማለት ነው። ጥንካሬ፣ የበረራ ችሎታ ብዙ የተለያዩ ነገሮች ይሰጠዋልና አዲስ አበባ ውስጥ ሆኖ እንደዚህ አይነት አቢሊቲዎችን ማግኘት እንዴት ህይወት እንደሚቀይረው ነው የምንከታተለው። Again, as I told you, እኔ በልጆቹ ላይ ወይ በወጣቶቹ ያለው ሪአክሽን is very, very positive. And much more እንትን የሆነ ቢ ሪአክሽን የወላጆችና እንትን ሪአክሽን ነው ትንሽ ሬዘርቬሽን ያለው እንጂ በወጣቱ they really, really love it. ተመደ ነገር ከሃይማኖት ጋር የማይገናኝ ነው እንዴ ምንድን ነው ብለው ስለሚጠራጠሩ ልጆቹን ይወስዷቸዋል።
መንፈስ ያለው ሁኔታ ነው። መነቃቃቱ ራሱ ድሮ በእኛ ጊዜ ማሞቂሎ የሚባል ሌሎችም ተረቶች ነበሩ እና ያ ተረት ምን ጊዜም አይረሳኝም። የአሁኑን ዘመን ደግሞ ከፈረንጆቹ በለየት ባለ ሁኔታ ልጆቻችን የራሳቸውን ባህል የሚል ስሙም የኢትዮጵያዊ ይመስለኛል እዚህ ላይ ያለው እና ይሄ በእውነት መበረታታት ያለበት ነው እና ይሄን የእነሱ ይሄ ስፓይደርማን የሚባለው ሱፐርማን የሚባለው መተካት ያለበት ነገር ነው።
ደስ ያለኝ መጽሐፍ ከዛ መጽሐፉ ላይ አሰራራቱ ነው እንዴት እንደጻፈው ጽሁፎቹን ነው ይወደዱት።
የቡክስቶር ኦነሮች ጋር አብሬ ብሰራ በጣም ደስ ይለኛል። እንደዚህ አይነት ፊክሽን መጽሐፎች በአብዛኛው እንደውም አይገኙም። ብዙ መጽሐፍ የሚያተኩረው ሆልድ የሚያደርጉት ቡክስቶር ኦነሮች ፖለቲካል የሆኑ ወይ እንትኖችን ስለሆነ ሊረዱ ሰዎች በጣም ያስፈልጋል። እኛ የደረስንበት ቦታ ወደ ሌላ ቦታ ለመድረስ
አድማጮች ፕሮግራማችን ተጠናቋል። አብራችሁ ያመሸው ጽዮን ግርማ ነበርኩ። አብራችሁን ስለነበራችሁ በጣም እናመሰግናለን። አስተያየቶቻችሁን አካፍሉን። @voamharic የፌስቡክ ገጻችን ነው። #voamharic ደግሞ የትዊተር ገጻችን ነው። ተጠቀሙና አስተያየቶቻችሁን አካፍሉን፣ አጋሩን፣ ተነጋገሩ፣ ተወያዩ። መልካም ምሽት።
Radio Sagale Americati. Radio Sagale America Sagantana Fan Oromo Sambatab Dilbata Galgalake Sa Sala Mafolaka Angasasadit Saganta Satellite in Isle Satin Tamsas Ammajalkab.